Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ሰሞኑን የሥራ ማቆም አድማ ተደርጎ በነበረባቸው በጎንደርና በደብረ ማርቆስ ከተሞች ሰው ዛሬ ወደ ሥራ እየገባ መሆኑ ተነግሯል።
ዛሬም ዝግ ለአራተኛ ቀን ዛሬ ዝግ ነው። ምናልባት ነገ ይጀምራል የሚል ግምት አለ።
የደብረ ማርቆስ ማህበረሰብ አርብ ዕለት ከሰዓት ዘጋ፣ እስከ እሁድ ቀጠለ። ሰኞም ከዝቅተኛ እስከ ከፍተኛ የንግድ ቤቶች፣ ሆቴሎች፣ ከፍተኛ ሱፐር ማርኬቶች ተዘግተው ትናንትናም ቀጥሎ ከደብረ ማርቆስ ከንቲባ ጋር ባደረጉት ስምምነት መሰረት ዛሬ ረቡዕ የተወሰነ ሱቆች ተከፍቷል።
ይሄ ውጥረት ሊፈታ የሚችለው መንግስት በመነጋገር ሲያምን፣ ተቃዋሚ ፖለቲካ ፓርቲዎችን ማነጋገር ሲችል፣ ሲቪክ ማህበራትን ማነጋገር የሚችል ከሆነ
ከጎንደር ከደብረ ማርቆስና ከዋድ ላይ ያነጋገርናቸው ሰዎች ከነገሩን የተቀነጨቡ ናቸው የሰማችሁት። በአብይ ርዕስ ይመለሳሉ።
በወቅታዊ የኢትዮጵያ ጉዳዮች ላይ ያተኮሩ ውይይቶች በሁለተኛው አጋማሽ ክፍል ጊዜ ቀርባሉ። ሌሎች በርከት ያሉ ዘገባዎችም ይዘናል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። የዛሬ ረቡዕ ሐምሌ 11 2008 ዓ ም አስተናጋጆች አሉላ ከበደና
አዳነች ፍስሐዬንን ከአቀናባሪያችን ኃይሉ ታምራትና ከስርጭቱ መሐንዲስ ጋር እስከ 4 ሰዓት አብረናችሁ እንቆያለን። አሁን ዜና ይነበባል። አዲሱ የደቡብ ሱዳን ምክትል ፕሬዝዳንት ታባንግ ዴንጌ በሀገሪቱ ሰላምና ጸጥታ አለ፣ ሀገሪቱ ለውጥ በማድረግ ተግባር ቀጥላለች ሲሉ ተናግረዋል። ባለፈው ወር በሀገሪቱ መዲና አገርሽቶ በነበረው ግጭት ምክንያት 300 የሚሆኑ ሰዎች አልቀዋል። ዴንግ ለጋዜጠኞች ይህን ያሉት ዛሬ ከፕሬዝደንት ኡሁሩ ኬንያታ ጋር ለመነጋገር ናይሮቢ በሄዱበት ወቅት ነው። በዜና መጽሔታችን ተጨማሪ ዘገባ ይኖረናል።
ዛምቢያ ውስጥ በአሁን ጊዜ የሚያሳስብ ሁኔታ ተፈጥሯል። የደቡብ አፍሪቃዊቱ አገር በሰላማዊና ዲሞክራሲያዊ ታሪኳ ስትኮራ ቆይታለች። የአገሪቱ ፕሬዚዳንት በትንሽ የድምፅ ብልጫ እንደገና ከተመረጡ በኋላ ተቃዋሚውን ወገን ድምፁ ተጭበርብሯል በማለት የምርጫውን ውጤት በፍርድ ቤት እንደሚከራከር አመልክቷል። እንደገና የተመረጡት ፕሬዚዳንት ኤድጋር ሉንጉ የህገ መንግስቱ ፍርድ ቤት ጉዳዩን እስከሚያይበት ጊዜ ድረስ ቃለ መሐላ መፈጸሙን እንደሚያቆዩት ተናግረዋል። ፍርድ ቤቱ በሁለት ሳምንታት ውስጥ ብይን መስጠት ይኖርበታል። ፖሊሶች ትላንት በገለጹት መሰረት በአገሪቱ ዙሪያ የገዢው ፓርቲ ደጋፊዎች ንብረቶችን ለማውደም የሞከሩ 150 የሚሆኑ ሰዎች መታሰራቸውን ገልጠዋል።
በሰሜናዊ ኡጋንዳ የደቡብ ሱዳን ስደተኞች መቀበያ ማዕከል በርካታ ሰዎች ለኮሌራ መጋለጣቸው በምርመራ መረጋገጡን ባለሥልጣኖች ይፋ አደረጉ። የኮሌራ ሕክምና መስጫ ከረጢቶችን የያዙ የኡጋንዳ የጤና ባለሙያዎች ታማሚዎቹን በመለየትና ሕክምና በመስጠት የበሽታውን መዛመት ለመቆጣጠር ደፋ ቀና በማለት ላይ ናቸው። ይሁንና ብዙዎች ተፋፍገው ለመሰንበት በተገደዱበትና የክረምቱ ዝናብ አይሎ እንደሚዘንብ በሚቀጥሉት ቀጣዮቹ ሳምንታት ወረርሽኙን ለመግታት የተያዘውን እቅድ እውን ማድረግ ቀላል እንደማይሆን ተገምቷል። ኤልዝቤት ፖውለት ከካምፓላ ለአሜሪካ ድምፅ ሬዲዮ ያጠናቀረችውን አጭር ዘገባ አውላ ከበደ ያቀርበዋል።
የጤና ባለስልጣናቱ እንዳስታወቁት በሳምንቱ መገባደጃ ብቻ 45 ሰዎች ናቸው ለኮሌራ መጋለጣቸው በምርመራ የተረጋገጠው። በሰሜናዊ ኡጋንዳ የፓንጊሪያንያ የስደተኞች መጠለያ የተገኙት እነኚህ ህሙማን ተለይተው በሕክምና የተረዱ ቢሆንም 28,000 የሚደርስ የደቡብ ሱዳናውያን ስደተኞች የተጠሉበት ጣቢያ ክፉኛ መጨናነቁንና ለስደተኞችን መቀበያ የሚውል ወጪ እጅ ያጠረው እንደመሆኑ ይበልጥ ሁኔታውን አዳጋች አድርጎታል ተብሏል። 80,000 ስደተኞች ባለፈው ወር በጁባ የተቀሰቀሰውን ግጭት በመሸሽ ወደዚያ ጎርፈዋል። የቀይ መስቀል ሰራተኞች ሁኔታውን ለመርዳት በሚያስችል ጥረት በማድረግ ላይ መሆናቸውም ተመልክተዋል።
በዩናይትድ ስቴትስ ለፕሬዝዳንትነት የሚወዳደሩት ሪፑብሊካዊ ዶናልድ ትራምፕ የምርጫ ዘመቻቸው አመራሮችን እንደገና በውዘዋል። ምርጫው ሊካሄድ ከሶስት ወራት ያነሰ ጊዜ እንደቀረው የሚታወቅ ነው። ትራምፕ ስቲቨን ቦነን የተባሉ ወግ አጥባቂ የምርጫው ዋና ስራ አስፈጻሚ እንዲሆኑ ሰይመዋል። ኬሊያን ኮንዌይ ደግሞ የምርጫ ዘመቻቸው ኃላፊ እንዲሆኑ ሾመዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሩሲያ ተዋጊ አውሮፕላኖች ለሁለተኛ ቀን ከኢራን እየተነሱ ሶሪያ ውስጥ የአየር ድብደባ ማካሄድ ቀጥለዋል። የሩሲያ መከላከያ ሚኒስቴር እንደገለጠው ተዋጊ አውሮፕላኖቹ ኢራን ከሚገኘው ሐመዲን የአየር ኃይል ሰፈር እየተነሱ የሚደበድቡት እስላማዊ ግዛት ነኝ የሚለውን ኃይል ነው። ትናንት የተጀመረው የአየር ድብደባ ያተኮረው እስላማዊ መንግስት ነኝ በሚለውና ጀብሃት ፋታህ አልሻም በተባለው ሌላ ቡድን ላይ ነበር። የኢራን ምክር ቤት አፈ ጉባኤ አሊ ላርጃኒ ኢራን ለሩሲያ ቋሚ አየር ሰፈር አልሰጠችም ብለዋል።
ለንደን በሚገኘው የሰሜን ኮሪያ ኤምባሲ ሁለተኛው ከፍተኛ ባለስልጣን የነበሩት ሰው ወደ ደቡብ ኮሪያ እንደከዱ የደቡብ ኮሪያ የውህደት ሚኒስቴር አስታውቋል። ታዮንግ ሆ ከቤተሰቦቻቸው ጋር በደቡብ ኮሪያ መዲና ሶል ገብተዋል ይላሉ የሚኒስቴር መስሪያ ቤቱ ቃል አቀባይ ጆንግ ጁ ሂ። በአሁኑ ወቅት በመንግስት ጥበቃ ስር እንዳሉም ቃል አቀባዩ በጋዜጣዊ ጉባኤ ተናግረዋል። የሰሜን ኮሪያው ባለስልጣን የከዱት በኪም ጆንግ ኡን መንግስት ስለተማረሩና ስለ ልጆቻቸው የወደፊት እድል በማሰብ የደቡብ ኮሪያን ዲሞክራሲ ስለሚፈልጉ እንደሆነ ለደቡብ ኮሪያ ባለስልጣኖች ገልጸዋል።
ቱርክ የእስራት ጊዜያቸው ሊያበቃ ከሁለት ዓመታት ያነሰ ጊዜ የቀራቸው 38,000 እስረኞች እንዲፈቱ እቅድ ይዛለች። ይህን የምታደርገው በከሸፈው የመፈንቅለ መንግስት ሙከራ ተሳትፈዋል ለተባሉት ሰዎች ቦታ እንዲለቁ ለማድረግ ነው። ሰዎቹ የተፈቱት በምህረት ሳይሆን በቅድመ ሁኔታ ነው ሲሉ የቱርኩ የፍትህ ሚኒስቴር በኪር ቦዝዳክ አስታውቀዋል። እስረኞቹን የመፍታት አዋጁ በግድያ፣ በአሸባሪነት፣ በቤት ውስጥ በደል ወይም በወሲብ ጥቃት የታሰሩትን አይመለከትም ተብሏል።
በመጨረሻም በዛሬው ማታ የኦሊምፒክ ውድድር አብዛኛውን ቦታ የሚይዘው የሴቶች የሩጫ ውድድር ይሆናል። አሜሪካዊቷ ብሪታኒ ሬዝ ከቲያና ባርቶሌና እና ከሰርቢያዊቷ ኢቫና ስፓኖቪች ጋር ትወዳደራለች። ባለፈው ቅዳሜ በሴቶች 100 ሜትር ውድድር ያሸነፈችው ጃማይካዊቷ ኤሌን ቶምሰን በ200 ሜትር ሩጫ ውድድር ሌላ የወርቅ ሜዳሊያ የምታገኝ ይመስላል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆች አሉላ ከበደና
አዳነች ፍስሐዬ ነን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ እናልፋለን። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡት ዝግጅቶች አንድ ሁለቱን ለቅምሻ።
ለ25 ዓመታት የጨቆነን ስርዓት መወገድ አለበት ነው አንዱ። በምትኩ የህዝብን አመኔታ ያገኘ ከሁሉም ፖለቲካዊ ኃይሎች እና ሲቪክ ማህበራት የተውጣጣ ስርዓት መፈጠር አለበት።
ሀገሪቷን በብቃት የመምራት አቅም አለው፣ ግን እንደሚፈልገው ዜጋው አልሆነም ነው። ስለዚህ በዚህ መንግስት ውስጥ አቅም ያላቸው ከኮራፕሽን የጸዱ ቅንነት ያላቸው እንዲሆኑ ምን ማድረግ አለብን ብለው እንጂ ኢህአዴግ ከመንግስት በማውረድ አይደለም።
ቀዳሚው ተናጋሪ የቀድሞ የህወሓት ታጋይ ዶክተር አረጋዊ በርሄ፣ ተከትለው የተናገሩት ደግሞ በትግርኛ ቋንቋ የሚታተመው ውራይና መጽሔት አዘጋጅ አቶ ጌታቸው አረጋዊ ከአዲስ አበባ ናቸው። ሙሉ ዝርዝሩን በሁለተኛው ግማሽ ወይም አጋማሽ ስርጭታችን ጠብቁ። አድማጮች፣ ቀደም ብለን ያስተዋወቅነው የዕለቱ አብይ ርዕስ ሰሞኑን የስራ ማቆም አድማ ተደርጎ በነበረባቸው በጎንደርና ደብረ ማርቆስ ከተሞች ሰዎች ዛሬ ወደ ስራ እየገቡ መሆናቸው የተነገረበትን ጨምሮ ቆየት ብሎ ይቀርባል። ከዚያ በፊት በቀጥታ ወደ አዲስ አበባ የሚወስደንን ሌላ ዘገባ እናስቀድም። የዓለም ጤና ድርጅት አብዛኛውን የአፍሪቃን ክፍል ያጠቃለለ የጤና ስትራቴጂያዊ እቅድ የሚያጸድቅ ከፍተኛ አካል 66ኛውን ጉባኤ በአዲስ አበባ ሊያካሄድ እንደሆነ ታውቋል። ጉባኤው ድንበር ዘለል በሆኑ ወረርሽኞች በመሳሰሉ የህዝብ ጤና ችግሮች ዘዴ እንደሚያፈላልግም ታውቋል። መለስካቸው አምሃ ዝርዝሩን ይዟል።
ከነሐሴ 13 ቀን ጀምሮ ለአምስት ቀናት አዲስ አበባ በሚገኘው የመንግስታቱ ድርጅት የስብሰባ ማዕከል የዓለም የጤና ድርጅት 66ኛውን የአፍሪካ አካባቢያዊ ጉባኤውን ያካሄዳል። የጉባኤው ዋና ዓላማ በአፍሪካ የሚገኙ ማህበረሰብ ጤና ጉዳዮችን ወይንም ተግዳሮቶችን መርምሮ ውሳኔዎችን መስጠት እንደሆነ ዛሬ በአስተናገጇ በኢትዮጵያ የጤና ጥበቃ ሚኒስቴር ዋና መስሪያ ቤት አማካይነት የተሰራጨው ማስረጃ ያመለክታል። የስብሰባውን ምንነትና የተሰብሳቢውን አካል ማንነትም ያብራሩት በኢትዮጵያ ጤና ጥበቃ ሚኒስቴር የፕላንና ፖሊሲ ዳይሬክቶሬት ዳይሬክተር አቶ ኖህ ኤልያስ ናቸው።
ይህ ስብሰባ የዓለም የጤና ድርጅት አንዱ ትልቁ ገቨርኒንግ ቦዲ የሚባለው ነው። እንግዲህ የአፍሪካ ሪጅንን በሚመለከት ውሳኔዎች የሚተላለፉበትና በWHO ስራውን እንዲሰራ የሚያስችሉ የተለያዩ ስትራቴጂዎች እንደዚሁም ደግሞ የተለያዩ ሰነዶች የሚጸድቁበት ዋነኛው ገቨርኒንግ ወይም የገቨርናንስ አካል የሆነ ስብሰባ ነው ማለት ነው።
በዚህ ለአምስት ቀናት በሚዘልቀው ጉባኤ ላይ አያሌ አጀንዳዎች ይነሳሉ ተብሎ ይጠበቃል። በአጠቃላይ ግን ለሁለት እንደሚከፈሉ ማለትም ቴክኒካዊና ስትራቴጂካዊ በማለት የጠቀሱት አቶ ኖህ ኤልያስ ስትራቴጂካዊ ወይም ስልታዊ ያሏቸውን ጉዳዮችን ዘርዝረዋል።
በስትራቴጂ ደረጃ የኦራል ሄልዝ ስትራቴጂ ወይም የአፍ ጤና በሚመለከት አንድ ስትራቴጂ ለሪጅኑ ለአፍሪካ ሪጅን ፕሮፖዝ ይደረጋል። ከዛም በተጨማሪ ሄልዝ ሴኩሪቲ እና ኢመርጀንሲስ እንደምታውቁት በአሁኑ ጊዜ በዓለም ላይ የተለያዩ በሽታዎች እየተነሱ ነው። እነዚህ ድንበር ዘለል የሆኑ ኢፒዴሚኮች ብዙ ህዝብም አፌክት እያደረጉ ነው። ባለፈው አመት ላይ በዋነኝነት የአፍሪካ ሪጅን ችግር የነበረው ኢቦላ ያው ሁላችንም የምናስታውሰው ነው። ምዕራብ አፍሪካ ሀገራት ተነስቶ በርካታ ሰዎችን ህይወት ቀጥፏል።
በተለይ በአፍሪካ አህጉር የጤና ጥበቃ አገልግሎቱ ስርዓት እጅግ ደካማ እንደሆነ ይታወቃል ያሉት የሚኒስቴሩ የፕሮግራምና ፖሊሲ ዳይሬክቶሬት ዳይሬክተር፣ ዓለም አቀፋዊ አካል ይህንን ችግር እንዴት ባለ የለውጥ እንቅስቃሴ እንደሚፈታው እንደሚነጋገርበትም ጠቁመዋል።
ከዚህም በተጨማሪ የተለያዩ አሁንም ለማህበረሰቡ ለህብረተሰቡ ስጋት የሆኑ የህብረተሰብ ጤና አደጋዎች አሉ። እነሱን በሚመለከት የዓለም ጤና ድርጅት ራሱን ለነዚህ አደጋዎች እንዴት ነው መመልሰው የሚል ሪፎርም ፕሮሰስ ውስጥ ነው ያለው። ሁሉን አቀፍ የሆነ የተቀናጀ ስትራቴጂ ለአፍሪካ ሪጅን ደግሞ በዚህ ስብሰባ ላይ ቀርቦ ዲስከስ ይደረጋል። ከዛም በኋላ ያው ወደ ውሳኔ ይገባል ብለን ነው የምናስበው።
በ66ኛው የዓለም የጤና ድርጅት የአፍሪካ አካባቢያዊ ኮሚቴ ስብሰባ ላይ የ47 ሀገሮች የጤና ጥበቃ ሚኒስትሮች እንደሚገኙ ይጠበቃል። ከ450 የማያንሱ የልዑካን ቡድን አባላትም ይሳተፋሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። አድማጮች፣ ቀደም ብለን ወደ አስተዋወቅ ነው የዕለቱ ቫይረስ ነው የምንሻገረው። ሰሞኑን የሥራ ማቆም አድማ ተደርጎ በነበረባቸው በጎንደርና በደብረ ማርቆስ ከተሞች ሰው ዛሬ ወደ ሥራ እየገባ መሆኑ ተነግሯል። ሰለሞን አባተ ወደ ሁለቱ ከተሞችና በምስራቅ አማራ ወደ ዋድላ ደውሎ ያነጋገራቸው ነዋሪዎች አሉ፣ ተከታዩን ይዘዋል።
በጎንደር ያለው ሁኔታ ሙሉ በሙሉ ወደ ሥራ የመመለስ ባይሆንም መስሪያ ቤቶች ሥራ መጀመራቸውን የዚያው የአካባቢው ነዋሪ ነግረውኛል። የሚሉትን እንስማ እስቲ።
ከሰሞኑ የተለየ ጉዳይ አይኖረውም። ነገር ግን ወጣቱን መነን በተለይ በትምህርት ቤት፣ ምክር ቤት፣ ጽህፈት ቤቶች ውስጥ እንደዚህም በማጎር ጉዳይ ላይ ነው እንጂ ሌላ የተለየ አይኖረውም። ያው ማሰር ነው ትልቁ ነገር፣ ግን እስር ቤት መክተቱን ነው ዋናው አስቸጋሪ ሆነ።
ዛሬም እስራት እየተካሄደ ነው።
ምን ጊዜም ቢሆን እየቀጠለ ነው ያለው። አሁን ዛሬ ካዘዞ ተነስተ ማራኪ እንትን 35 ብር ነው በጋሪ ብቻ ነው። ችግሮች አሉ። ደግሞ የመንግስት ታጣቂዎች ራሳቸው አሁን ሆን ብለው ሁከት እየፈጠሩ ናቸው ያሉት በህብረተሰቡ ላይ።
እንዴት አይነት ሁከት?
ሁለቱ ነው ወይ ሶስት ነው ሲሰበሰብ ምናባት ሰራለ ታረጋለ ለምድነ የተሰበሰብከው ምናምን ያሱ ውይይት ለመወያየት እንኳ አቅም የለው።
ሰብሰብ ብሎ መቆም ክልክል ነው።
ክልክል ነው። በቃ ክልክል ነው። ክልክል ነው። በቃ ለሶስት መሄድ ክልክል ነው። ለሁለት የሚሄድ ግልክል
ምንድን ነው የሚያደርጉት? እንደዛ ሰብሰብ ብሎ የሚሄድ ሰው ወይም የቆመ ሰው ሲያገኙ
መደብደብ፣ መምታት ወይም ማሰር።
እስካሁን ድረስ የተደበደቡ እርስዎ የሚያውቋቸው የታሰሩ ሰዎች አሉ በዚህ ምክንያት?
አሁን ይህን ብለህ የምቆጥረው ነገር የለውም እኮ ጠቅላላ። አሁን እናንተ ራሳችሁ መጣችሁ ብትመለከቱ እኮ ትምህርት ቤት ራሱ እስር ቤት ሆኗል። ትምህርት ቤቶች እስር ቤቶች ናቸው። አሁን እስር ቤቶች ሞልተው 6ቱ ጣቢያዎች ሞልተው ትምህርት ቤቶችና የመንግስት ምክር ቤት ጽህፈት ቤቱ ራሱ እስር ቤት ነው።
እና ትናንትናና ዛሬ የታሰሩ ሰዎች አሉ ነው የሚሉኝ?
አሉ እንጂ ግን በየቀኑ እኮ ነው የምታስ። ዛሬ የታሰራለ
ያውቋቸዋል። እነዛን ስንት ሰው ታሰ? ታስሯል ዛሬ አሁን
ምኑን ታውቀዋለ? ይሄን ብለኩ አታውቀውም። ቀበሌው ሰፊ ስለሆነ 23 ቀበሌ ነው ያለው። 23 ቀበሌን ታገዝ ወራል ታሰረ ብለን ታሰረ ነው የሚለው።
አድማ ነበር ከእሁድ ጀምሮና እንዴት ነው የአድማ ሁኔታ ዛሬ?
ዛሬ ትንሽ መስሪያ ቤቶች ክፍት ሆነዋል።
እንቅስቃሴስ አገልግሎት ሰጪዎችስ እየሰሩ ነው ያሉት?
አይደለም፣ የለም እንቅስቃሴ የለም። የመኪናዎች ተንቀሳቀሱ፣ ታርጋ ይነቀላል።
ማን ነው የሚነቅለው ታርጋ?
ያው ህብረተሰቡ እንዳይንቀሳቀስ
ሰው ነው የሚነቅለው።
አዎ፣
እንጂ የመንግስት ኃይሎች አይደሉም፣ ፖሊሶች ወይም ታጣቂዎች አይደሉም።
አይደለም።
ስለዚህ ዛሬም አገልግሎት አይሰጡም ማለት ነው?
አልሰጡም። እስኪ ነው አልሰጡም።
ሱቆች ወይም ደግሞ ምግብ ቤቶች፣ ሆቴሎች እንደዚህ አይነት
የለም፣ ዝግ ነው።
ዛሬም ዝግ ነው። ለአራተኛ ቀን ማለት ነው፣ ሮብንም ጨምሮ
ለአራተኛ ቀን ዛሬ ዝግ ነው። ምናልባት ነበ ይጀምራል የሚል ግምት አለ።
እንዴት ነው የሰው ስሜትና መንፈስ እርስዎ ሲረዱት?
እንደኔ በቃ እንደኔ ነው የእኔ ስሜት። አሁን እኔ በቃ ስርዓቱ አርጅቷል። አሁን ዛፍ ከደረቀ በኋላ ምንድን ነው መሰንገል አይደል? በቃ የዚ አይነት ስሜት ያለው ስርዓት ስለሆነ እና አስፈላጊም አይደለም።
የመንግስት ባለስልጣናት ህዝቡን ለማወያየት ለማነጋገር ጥረት እያደረጉ ነው?
የለውም፣ አቅምም ችሎታም የለው። መጀመሪያ የት አለና
ግን ሲናገሩ እነሱ ከሰው ጋር ስብሰባ እንደሚያደርጉ ሰውን እንደሚያማክሩ እያማከሩ እንደሆነ ሰሞኑን ችግሩ ምን እንደሆነ ለማዳመጥ ጥረት እያደረጉ መሆኑን እየተናገሩ ናቸው ያሉት።
ውሸት ይሄ። እኔ ይቅርታ አድርግልኝ እንጂ ሞቶ መጀመሪያ ስገቡ ጀምሮ የወያኔ ውሸት ይሆኑ በቃ እንዲህ አድርግ ያለው እንዲሰርጭ ያለው እንዲፈጥር ያለው የዚህ አይነት የፈጠራ ስራዎችን የመስራት ችሎታው አንድ ቁጥር ነው። በቃ የታወቀ ነው። እኛ እኮ እናውቀዋለን። ወያኔ አሁን ነው የነቃንበት እኮ ተነቅቷል። ገበሬው ራሱ አሁን ነው የነቃበት እንጂ ቀደም ሲል እኮ አጭበርብሮታል። የማጭበርበር ስራውን ለምንድን ነው እንደዚህ የሚያደርገው? አያጭበርበር እንጂ በቃ ውሸት ነው። ውሸት ውሸት። ማንን ነው ያገናኘህ? የትኛው ህብረተሰብ ነው የሰበሰበ? ተሰብስቦስ ምን ቁም ነገር አገኘ? ምንስ ቃል ተቀበለ? የሉም።
እሺ፣ አመሰግናለሁኝ ለሰጡኝ ማብራሪያ፣ እግዜር ይስጥልኝ።
ምናልባት ወደፊት ግን አትለዩ?
አንለይም። ይኸውና እየተከታተልን እኮ እየዘገብን ያለ ነው። እሺ፣
ምናልባት ጎንደር ደግሞ አንዳንዴ ብቅ ብትሉ ብዙ ሚስጥሮች ከዚህ በላይ ታገኛላችሁ።
እሺ፣ ስሙን መናገር ይፈልጋሉ?
ዳንበል ንጉሴ ይባላል።
አልጠራም ስሙን፣ እንደው ለእኔ ለራሴ ያህል ነው እንጂ
ብጠራውም ምፈራ ሰው አይደለሁም። ጥሩ ሰው ነኝ።
ወደ ደብረ ማርቆስም ደውዬ ነበር። ክቡራትና ክቡራን አድማጮች፣ የደብረ ማርቆሱ ነዋሪ ድምፅ ተለውጧል። ምናልባት ተመሳሳይ ድምፅ ቢሰማ ወይም ተመሳሳይ ድምፅ ቢገኝ በአጋጣሚ የተፈጠረ መሆኑን አስታውቃለሁ።
አዎ፣ የደብረ ማርቆስ ማህበረሰብ ያው ያለፈው አርብ ዕለት ከሰዓት የጀመረ ሰላማዊ ሰልፍ ነበረ። ቅዳሜ ሰላማዊ ሰልፍ ማለት ነው። አርብ ዕለት ከሰዓት ዘጋ። ቅዳሜ ዕለት ያው እንደምታውቁት በፌስቡክም በአንዳንድ ድረገጾችም እንዳያችሁት ታላቅ የሆነ ሰላማዊ ሰልፍ ነበረ። የሰው ሕይወት የጠፋበት ነው። እስካሁን ቀጠለ። ሰኞም ሱቅ ከፍተኛ ከዝቅተኛ እስከ ከፍተኛ የንግድ ቤቶች፣ ሆቴሎች፣ ከፍተኛ ሱፐር ማርኬቶች ሁሉም ተዘግተው ትናንትናም ቀጥሎ መንግስት ባለስልጣን ጋራ ከደብረ ማርቆስ ከንቲባ ጋራ ባደረጉት ስምምነት መሰረት ዛሬ ረቡዕ የተወሰነ ሱቆች ተከፍቷል።
ህይወት ጠፍቷል ሲሉኝ፣ በስንት ሰው ላይ ነው ጉዳት የደረሰው?
በወሬ ደረጃ ወደ አራት ነው የተባለው፣ ግን የተረጋገጠው ሁለት ነው።
እርስዎ ያውቃሉ ይሄንን በትክክል?
አዎ አውቃለሁ።
ሆስፒታል ነው ሰዎቹ የሞቱት ወይስ እዛው ሰልፍ ላይ ያሉ ነው?
ሰልፍ ላይ የሞታለ፣ ሆስፒታል የሞታለ። ከዚያ ባለፈ እስረኛው ከጣሪያ ምናምን ነገር ተርፎ ከፖሊስ ጣሪያ ተርፎ በሃይማኖት ትምህርት ቤት ታስረው በጣም እየተደበደቡ እየተሰቃዩ ነበር። ትናንትና የንግዱ ማህበረሰብ ተሰብስቦ እነሱን ካልፈታችሁና አይደለም እነሱን ይቅርና አገራዊ ጉዳይ እንትን የማትሉ ከሆነ እስከ ወር ቢሆን በቅትን ይኸው ያጠራቀምነው እንበላለን አንከፍትም በማለት ትናንትና በተደረሰው ስምምነት ከሰዓት ተጠላልተው ነበር የወጡት። እንደገና ተመልሰው ባደረጉት ስምምነት ባጃጆች ሁሉ ለዛሬ እንዲሰሩ ተደርጓል። ትናንት ከሰዓት በኋላ ባጃጆች ይምጡበው ነበር።
ሌሎችስ የንግድ ተቋማት አገልግሎት ሰጪዎች፣ ሱቆች፣ ሆቴሎች፣ ምግብ ቤቶች የመሳሰሉት ክፍት ናቸው? ይሰራሉ? ዛሬ
ይሰራሉ፣ ግን አርብ ዕለት ጀምሮ ከሰዓት ነው የተዘጋው። ትናንት ደግሞ አንዳንድ ሆቴሎች በጣም እየተወገዙና በፌስቡክም ተልከዋል እና እነሱ ለምንድን ነው ምናምን ተብሎ ማህበረሰቡም በግልም በግሩፕም ሂዶ ጠየቃቸው። ያው እነሱም ዘግተው ዛሬ ነው በተደረሰው ስምምነት አርብ ዕለት ወደ ማታ የተዘጋ ዛሬ ነው የተከፈተው ስምምነት።
የመንግስቱ ቃል አቀባዮች ባለስልጣናት ሲናገሩ እንደዚህ አይነቱ የስራ ማቆም አድማ የነበረው በማስፈራሪያ ምክንያት ነው፣ ዛቻ ይደርስባቸዋል እና በዚህ ምክንያት ነው የዘጉት እንጂ የመዝጋት ፍላጎት አልነበራቸውም። ስለዚህ መንግስት ሰብስቦ ዋስትና እንደሚሰጣቸው፣ ጥበቃ እንደሚያደርግላቸው ያረጋግጣል እያሉ ይሰጡ ነበር መግለጫ።
በፍጹም ይሄ የተሳሳተ ነው። ምን ወያኔ የሚታወቅ ነው፣ በማንም የሚታወቅ ነው። እሱ አምስት የስሜት ህዋሳት የሌለው መንግስት ነው። ከመግደልና ከማሰር ውጭ ሌላ ምን አለው? ከሟሸት ውጭ ሌላ ምን አለው? ውሸት እኮ ነው ህዝቡን ያስነሳው ሰለሞን። ይህ ሌላ ምንም የለውም ምንም። እንዴት ዝም ብላችሁ ልጆቻችን ታስራላችሁ? ለምንድን ነው አገራዊ ኢሹ ስለተጠየቀ ነው ወይ ልጅ የምታስሩ? ለምትገሉን የምትደበድቡን? ምልሻውን አስወጡት፣ መከላከያውን አስወጡት። ለምንድን ነው ምናምን የሚሆነ የወጣ የኦሮሞ ደግ እኛ ነው። የወልቃይት የማንነት ጥያቄ የእኛ ነው። ወልቃይት ማለት ማርቆስ ነው፣ ሰሜን ሸዋ ነው፣ ወሎ ነው፣ ጎንደር ነው፣ ደቡብ ወሎ ነው ምናምን እያሉ ነው ትናንትና ሲከራከሩ የነበረ። ከንቲባው የገቡላቸው ቃል ያው በቃ ማንኛውም ላይኛው ይሄ የሀገራዊ የማንነቱ ጉዳይ በላይኛው ይፈታል፣ ይሄኛውን በቃ ችግር የለም ብለው ይኸው እስረኞችን በሙሉ የፈቱ መስሎኛል። ዛሬ ከአንዳንድ ነጋዴዎችም እንዳረጋገጥኩት ካልተፈታ ግን አስቸጋሪው ደረጃ ላይ እንደሚደርሱ በዚህ ቃል ተገባብተው ነው የወጡት።
እንደዚህ አይነት ጥያቄዎችን የሚያነሱ እንደዚህ አይነት እንቅስቃሴዎችን የሚያነሱ የክልሉን ከተሞች ወደኋላ ለመጎተት የክልሉን ሰላም ለማደፍረስ የሚንቀሳቀሱ ኃይሎች ናቸው የሚል አቋም ነው ያላቸው የመንግስቱ ባለስልጣናት።
እና ይሄንን ነው የሚጎትተውማ ይኸው ኢህአዴግ ነው። እንደምታውቀው ሐምሌ 5 ቀን ነው አረ እንደ የወልቃይት የማንነት ጥያቄ አቅራቢና ወይም ተሟጋች ኮሚቴዎችን መጥቶ በድብቅ መኪናና ክልሉ በማያውቀው የጸጥታ አካላት አፍኖ ለመውሰድ ሲባል ያ ሁሉ ግብግብ ተፈጠረ። ያ ሁሉ እስከ ዛሬ ድረስ የመጣው ይሄ ግጭት የእነሱ ችግር ነው ማለት ነው። ስለዚህ ይሄንን መንግስት ነው ወደኋላ ሊጎትተው የቻለ እንጂ የኢትዮጵያ ህዝብ አይደለም።
ግን እንዴት ነው እስቲ የሰው ስሜት ምን ይመስላል?
የሰው ስሜት በቃ አሁን በቃን ነው። ምን የወልቃይት ብቻ ሳይሆን ይሄ መንግስቱ በቃን ነው። በቃን አጠቃላይ በቃ አንገዛም፣ በቃን፣ ይበቃናል ነው በቃ።
በምስራቅ አማራ ስላለው ሁኔታ ደግሞ ወደ ዋድላ ደውዬ የወረዳውን የመኢአድ ተጠሪና የመኢአድን የማዕከላዊ ምክር ቤትም አባል አነጋግሬያቸው ነበረ። አቶ ልባይ በዛብህ ይባላሉ።
በፖሊሶች ተጠርቼ ሂጄ ፖሊስ ጣቢያ አዛዡ ጋር ሄድኩኝ። ልጅም ተጠራ እኔም ተጠራሁን። ለየብቻችን እንጠየቅ ነበረ። ሰላማዊ ሰልፍ ልትወጡ ነው? ነውጥ ልትፈጥሩ ነው? የሰለባው መጀመሪያ እናንተ ናችሁ ሰለባ የምትሆኑት። ይሄ ህዝብ ቢወጣ ተጠያቂ ናችሁ፣ በሚወድመው ንብረት እናንተ ተጠያቂ ናችሁ ምናምን እየተባለ ሲያዋክቡን ዋሉ። ልጅም እንደዚሁ ልጅም ማስፈራራት ደረሰበት። እኛ ዞሮ ዞሮ መውጣት ካለብን ህጋዊ ተቃዋሚዎች ነን፣ ህጋዊ ሆነ ልንወጣ እንችላለን። ህዝቡ በራሱ የሚወጣ ከሆነ ደግሞ እኛ ህዝቡን ገድበን የምናስቀርበት ምንም መንገድ የለን። ማለት ሌላ ደህንነት ደወለ ከሌላ ቦታ ስሙን አላውቀውም ካናግረው አለኝ። እኔ ያምን አንተን አዛዥ እዚህ ወረዳ ላይ ያለኸው እንጂ የወረዳውን ይህንን ስራ የምታውቀው እንጂ መሰለት ምን አውቀዋለሁ አላናገርም አልኩት። ከዛ በኋላ ካናግረው አለኝ። አናገርኩት። ምንድን ነው አለ፣ በቀጥታ የምትሆነው በአንተ ላይ ነው እርምጃ የምንወስድብህ። ምን እንደምትሆን ራስህ ታውቀዋለህ አለ። ከሞት ያለፈ ምን ሆናለሁ? ሞት ነው። ከሞት ያለፈ ምንም የምኖረው ነገር የለም አልኩት። ከዛ በኋላ ልጄም ተጠየቀ። እንደዚሁ ነው የሚደረገው፣ ልጄ ወጣት ነው፣ ከወጣቶች ተለይቶ ይሰቃያል። ህዝቡ ቤት ለቤት እንዳይወጣ እየዞሩ ህዝቡን ያዋክባሉ። ሰላማዊ ሰልፍ እንዳትወጡ እርምጃ ይወሰድባቸዋል። እንደዚህ እያደረጉ ሰው እንዳይወጣ እያደረጉ ህዝቡን ያሰቃያሉ። ወታደርና ፖሊስ ከየገጠሩ ያለውንም ከሌላ ቦታ አምጥተው ሙያና ቴክኒክ አፍሰው ቤት ለቤት ሁሉ ሌሊትም እያንዳንዳችን ቤታችን በመብራትም ሲረበሽ ነው የሚያመሸው። መብራት እየተበራ እና እንዲህ አይነት ስቃይ ነው የሚደርስብን። ሌሎችም ጓዶች የሰማያዊ ፓርቲ አባልም ነበረ አቶ አሰፋ መኮንን የሚባል እነሱም እየተስፈራሩ እና አቶ ይርጋሹ መርሱ የሚባሉ እና አቶ አሰፋ አለሙ የሚባሉ እንደዚህ ተራ እየሄዱ ማስፈራራት እየደረሰብን ያለው ነው። በየጊዜው መቀመጫ ጥተን ነው ያለ ነው። እንደዚህ እያደረጉ ያሰቃዩናል። አሁን ህይወታችን በእነሱ እጅ ነው ያለችው ማለት ይቻላል። በቃ
ግን እንደው በአጠቃላይ እየተፈጠረ ያለ እስራትም ይሁን ወይም ሰልፎች ወይም በምዕራብ አማራ እንዳለው የስራ ማቆም እንቅስቃሴ አለ በእናንተ አካባቢ፣ በዋድላም ይሁን በወልዲያም ይሁን በሌሎች በላሊበላም በሌሎች አካባቢዎች?
ይኸው በወልዲያም ይሁን በላሊበላም ይሁን በመቄትም ይሁን በዋድላም ይሁን በዚህ ባለንበት ሁኔታ ህዝቡ ማለት ነው ህዝቡ ሰላማዊ ሰልፍ ለመውጣት ድንበሩን ለማስጠበቅ ዲሞክራሲያዊና ሰብአዊ መብቱን ለማስጠበቅ ዝግጁ ነው። ለመውጣት ወጣቱም ሆነ አዛውንቱ ዝግጁ ነው። ግን እርምጃ ይወሰድባችኋል
ጥቃትን ፈጽምባችኋለን፣ ይህንን ብትወጡ እኛንም በእናንተ ላይ እርምጃ የምንወስደው እያሉ የማስፈራራትና በጣም የሰብአዊ መብት ረገጣና አፈና ስለሚያደርጉበት ነው እንጂ ህዝቡ ለመውጣት ዝግጁ ሆኖ ወልዳያም ይታወቃል እኮ። መትረጊስ ሁሉ አጥምደው እኮ በአራት ማዕዘን አጥምደው ባዳጎ ሁሉ አጥምደው እኮ ማንም ያውጋድ እኮ ነው። እዚህ እኮ ሙያና ቴክኒክ እኮ ካምፕ ወታደር አንጥቶ አስፈረው ህዝቡን በፍርሀት እንዲዋጥ በፍርሀት እንዲወጠር የዕለት ከዕለት እንቅስቃሴው እንዲገታና በፍርሀት ተውጦ በመጨናነቅ ሁኔታ ነው ያለው ህዝቡ። እንዳትወጡ እያሉ ስብሰባ ሰብስበው በየጊዜው እየሰበሰቡ አዳራሽ ውስጥ ልጆቻችን እንዳሰዱ እርምጃ ይወሰድባችኋል፣ እንዳትወጡ እያሉ እያስፈራሩ ህዝቡን ሲያዋክቡት ነው የሚሉት።
እና እናንተ አትፈሩም እንዴ ታዲያ? አሁን እርስዎ ለራዲዮ መግለጫ እየሰጡ ነው።
እንፈራለን እንጂ ስለምንፈራም እኮ ነው ለእናንተ እንዲደርስ ያደረግነው። ቢያንስ እንኳን ብንሞት እንኳን ዓለም አውቆት ሚዲያ አውቆት መሞት አለብን ስላልን ነው እኮ ለእናንተ ያሳወቅነው በፓርቲያችን በኩል።
በአጠቃላይ በአማራ ብሔራዊ ክልላዊ መስተዳድር ውስጥ ስላለው ሁኔታ የክልሉን አቋም የክልሉን ማብራሪያ ለመጠየቅ ማምሻውን ብዙ ጥረት ሳደርግ ቆይቻለሁኝ። ለጊዜው ከባለሥልጣናቱ ማንንም ማግኘት አልቻልኩም። ለነገሩ የአማራ ብሔራዊ ክልላዊ መስተዳድር መረጃ በመስጠት ሰሞኑንም በቅርብ ሲተባበር ነው የቆየው። ምናልባት በስራም ወይም በሌላ ምክንያት ሊሆን ይችላል ዛሬ ላላገኛቸው የቻልኩት ብዬ አስባለሁኝ። በጥረት እቀጥላለሁኝ። ለማንኛውም ግን ሰሞኑን ስለነበረው ሁኔታ በተለይ ይፈጸማሉ ስለሚባሉት የእስራትና የማዋከብ ሁኔታዎች የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን ሰጥተውን ከነበረው ሰፊ ማብራሪያ ቀንጨብ አድርጌ ላሰማችሁ።
በፖለቲካ አቋማቸው በምንም መልኩ የጸጥታ መዋቅሩ ይሁን የመንግስት መዋቅር በልዩነት አይቶ እነሱን ህግ ጥላ ስር በእስራት በምናምን በሚገለጽ እንቅስቃሴና ተግባር ውስጥ ሊያስገባቸው አይችልም። ግን ደግሞ ዝርዝሩን መረጃ እነሱ ስለሚያውቁ እነሱ ባብራሩበት አግባብ ወደፊት የሚጣራ ይሆናል ማለት ነው። እዚህ ላይ የተባሉት ቦታዎች ጠቅሰ ያልካቸው ላይ እስካሁን ድረስ በቂ መረጃ የለኝም። ነገር ግን በደንብ ሊወሰድ የሚገባው ክልሉን ለማተራመስ እንቅስቃሴ እንደሚደረግ በቂ መረጃ ስላለን መንግስትንና ህገ መንግስታዊ ስርዓቱን በኃይል ለማፈራረስ ለማተራመስ ክልላችንን ለማተራመስ እና ህዝቦችን ለማናቆር የሚደረግ ጥረት ስላለ ይሄ ከመሆኑ በፊት ሳይቃጠል በቅጠል ነውና መንግስት የኃላፊነት ሚናውን እየተወጣ መሆኑን ነው ማረጋገጥ መፈልገው ማለት ወዳለሁ።
የዛሬውን ሁኔታ በተመለከተ ከመንግስት የሚሰጥ ማንኛውም መግለጫ ወይም ምላሽ ካለ ይዤላችሁ መለሳለሁኝ። ሌሎችም ተከታታይ የክልሉን ሁኔታዎች የሚመለከቱ ዘገባዎችን እናቀርባለን በመጪም ቀናት። ሰሎሞን አባተ ነኝ ለአሜሪካ ድምፅ ዋሽንግተን።
አሁን ደግሞ ወደ ደቡብ ሱዳን ጉዳይ እናመራለን። የደቡብ ሱዳን ተቀዳሚ ምክትል ፕሬዚዳንት ሀገሪቱ ሰላማዊና ጸጥ ያለች ነች እያሉ ነው። ከኬንያ ፕሬዚደንት ኡሁሩ ኬንያታ ጋር ለመነጋገር ወደ ናይሮቢ የተጓዙት አዲስ የደቡብ ሱዳን ተቀዳሚ ምክትል ፕሬዚደንት ታባንግ ደንጋይ በሰጡት መግለጫ መንግስታቸው በሀገሪቱ ሰላም እንዲሰፍን በቁርጠኝነት እንደጸና ነው ብለዋል። እርሳቸው የተኳቸው የፊተኛው ምክትል ፕሬዚዳንት ማቻር ያለባቸው ሁከትን ማውገዝና የፖለቲካ ፓርቲ አቋቁመው እንደ አውሮፓውያን አቆጣጠር በ2018 ዓ.ም የሚካሄደውን ምርጫ መጠበቅ ነው ብለዋል። ከናይሮቢ የአሜሪካ ድምፅ ሬዲዮ ዘጋቢ ጅል ክሪያክ ያጠናቀረችውን ዘገባ ዝርዝሩን ይዟል። ቆንጅታዬ ታቀርበዋለች።
አዲሱ የደቡብ ሱዳን ተቀዳሚ ምክትል ፕሬዚደንት ታባን ደንጋይ ከጋዜጠኞች ጋር ባደረጉት ቆይታ ስለ ሀገራችን እውነቱን ተናገሩ፣ ስለ ውጊያ የምታሰራጩት የተሳሳተ መረጃ ነው በማለት ጋዜጠኞችን በተደጋጋሚ ሲያሳስቡ ተደምጠዋል።
ይሄ እውነት አይደለም፣ እንደ እውነት አይደለም። ሀገሪቱ ሰላም ነች። የአፐር ናይል አካባቢን በጠቅላላው ጸጥ ያለ ነው። ምንም ችግር የለም። ከዚያ ነው የመጣሁት። በዋውም ቢሆን የነበረው ሁኔታ ተረጋግቷል። አሁን ሰላም ነው። ጁባ ዙሪያም ውጊያ ፈጽሞ የለም። ትንሽ ግጭት ቢኖር እንኳ በስተ ምዕራብ ከኮንጎ ዲሞክራሲያዊ ሪፐብሊክ ጋር በሚያዋስነው አካባቢ ነው፣ በተለይም በምዕራብ ኢኳቶሪያ ክፍለ ግዛት አካባቢዎች።
ጁባ ውስጥ ባለፈው ሐምሌ ወር ከተቀሰቀሰው ውጊያ ወዲህ ደከም ያለም ቢሆን ተኩስ አቁሙ ጸንቷል። በኢኩዌቶሪያና በቀድሞ የምዕራብ ባህር ኤልጋዛል ክፍለ ግዛት ግን በፕሬዝዳንት ኪርና በማቻር ተዋጊ ኃይሎች መካከል አልፎ አልፎ ግጭት አለ። አዲሱ ምክትል ፕሬዝዳንት ዴንግ መንግስታቸው የፕሬዝዳንት ሳልቫ ኪርንና የቀድሞ ምክትላቸውን የማቻርን ኃይሎች እንደ አውሮፓውያን አቆጣጠር እስከ ግንቦት 2017 ባለው ጊዜ ሙሉ በሙሉ አንድ ጦር ሰራዊት ሆኖ እንዲዋሃድ ማድረግን ቅድሚያ የሰጠው ተግባር እንደሆነ አስታውቀዋል።
Parallel armies is what brought crisis last month that led to
በየፊናው ጦር መኖሩ ነው ያለፈው ወር ቀውስ ያመጣው። ጁባ ላይ ግድያ የተፈጸመው የቀድሞው ተቀዳሚ ምክትል ፕሬዚደንት ከጁባ የወጡት በዛ ምክንያት ነው።
ማቻር በመሄዳቸውም ዴንግ ምክትል ፕሬዚደንት እንዲሆኑ ተሾሙ። አንዳንድ ተቃዋሚ አባላት ህገወጥ ድርጊት ነው ቢሉትም ዴንግ ግን የተሾምኩት በሰላም ስምምነቱ መሰረት ነው ብለዋል። ማቻርም ቢሆኑ አሉ ዴንግ ቀጥለው ካሉበት በሀገር ውስጥ ወደ ፈለጉበት ቦታ ወይም ወደ ሌላ የአፍሪካ ሀገር በሰላማዊ መንገድ ለመሄድ እንዲመቻችላቸው መጠየቅ አለባቸው። እዚያ ሆነው ፓርቲያቸውን እያደራጁ ቀጣዩን ምርጫ ይጠብቁ ብለዋል ዴንግ። ማቻር ከተፍ ብለው የለም የነበርኩበትን ስልጣኔን ነው መፈልገው ቢሉስ ምን ያደርጋሉ ተብሎ የተጠየቁት ታባን ዴንግ ግልጽ ያለ መልስ አልነበራቸውም።
My comrades in the SPLM in opposition decided to put me in the position. I gladly accepted this.
እንግዲህ እኔን የሾሙኝ የሱዳን ህዝብ አርነት ንቅናቄ ጓዶቼ ናቸው። እኔም በደስታ ተቀበልኩ። ደግሞም የኔ ከስልጣን መልቀቅ ለሀገሪቱ ሰላም የሚያመጣ ከሆነ ጊዜው ሲመጣ ለመልቀቅ ዝግጁ ነኝ። አሁን ግን ገና ለገና ማንንም ይመጣል ብዬ ለመጠበቅ የሰላም ሂደቱን ተግባራዊነት አላጓትትም።
በቅርብ ጊዜ አሜሪካውያን የረዴት ሰራተኞችን ኢላማ ያደረገ ጥቃት መፈጸሙንም ሆነ ባለፈው ሐምሌ ወር ጁባ በሚገኝ ሆቴል ግቢ ውስጥ አንድ የሀገር ውስጥ ጋዜጠኛ ስለመገደሉ የሰማሁት ነገር የለም ብለዋል ተቀዳሚ ምክትል ፕሬዝዳንቱ።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሃዬ ነን።
ወደ ሁለተኛው አጋማሽ ስርጭታችን እንዘልቃለን። ወቅታዊ ዙሪያ ላይ ወቅታዊ ጉዳዮች ላይ ያተኮረ ውይይት የኢትዮጵያ ፌዴራላዊ አስተዳደር ቋንቋን ያማከለ በመሆኑ ከኢትዮጵያዊነት ይልቅ የክልላዊነት ስሜት እንዲጎላ አድርጓል ሲሉ ሶስት ምሁራን ባለፈው ሰኞ በጀመርነው ውይይት መናገራቸው ይታወሳል። ለዚህ አባባላቸውም በቅርቡ በኦሮሚያና በአማራ ክልል የተነሱትን ተቃውሞዎች ይጠቅሳሉ። ተወያዮቹ በኢትዮጵያ ፌዴራላዊ አስተዳደር ዙሪያ ያተኮረ ውይይት ነው። ተወያዮቹ በኖርፎክ ቨርጂኒያ በሚገኘው በኦልድ ዶሚኒየን ዩኒቨርሲቲ የፐብሊክ ሜዲሽንና ፖሊሲ የህዝብ አቀፍ ሽምግልናና ፖሊሲ ጥናቶች መምህሩ ዶክተር ብርሃኑ መንግስቱ፣ በዊሊያምና ሜሪ ዩኒቨርሲቲ የህግ ትምህርት ክፍል መምህሩ ዶክተር አለማንተ ገብረስላሴና በኒውዮርክ ከተማ በሚገኘው ሲቲ ኦፍ ኒውዮርክ ዩኒቨርሲቲ የአፍሪካ ጥናት መምህሩ ዶክተር ግላውዲዮ ሳራያ ናቸው። ምሁራኑን ያወያየችው የፕሮግራሙ አዘጋጅና አቅራቢ አዳነች ፍስሃዬ ናት። የምሽቱም ዶክተር ብርሃኑ መንግስቱ በኢትዮጵያው ፌዴራላዊ አወቃቀር ዙሪያ ያላቸውን አስተያየት በሚሰጡበት ይጀምራል።
ስለ አወቃቀሩ ጉዳይ አንድ ትልቅ ኮንስቲቱሽን ከባድ ነገር እንደዚህ ያለ ሀገርን የሚመራ ነገር በሚወጣ ጊዜ በተግባርነት በሚውልበት ጊዜ በፍጸማ ላይ ምን ችግሮች ሊያመጣ ይችላል የሚል ውይይት ቢኖር ኑሮ ከዚህ ችግር ልንደርስ አንችልም ነበር። አወቃቀሩ ለምን በቋንቋ ሆነ? ለምንድን ነው እንደ ድሮው ተራራውን ታሪኩን ገደሉን ይዞ የተከፈለውን በዚህ አይሻልም ነበር ወይ የሚለውን ነገር አሁን ለማድረግ መቼም አስቸጋሪ መሆኑ ነው። ያለፈ ክረምት መሆኑ ነው። ነገሩ አልፏል ኦልሬዲ። በዚህ አከፋፈል የተነሳ ከደቡብ የዛሬ በ2011 በፈረንጅ አቆጣጠር ማለት ነው ስንት ሺህ አማራዎች በዚህ ልትኖሩ አትችሉም ተብለው እንደተባረሩ ቢታወስ ጥሩ ይመስለኛል። በምዕራብ በኩል ደግሞ በቤንሻንጉል በሚባለው አሁን እንደምታስተውሉት ሁላችሁም ውጡ ከዚህ ተብለው ይወጡ ወገኖቻችን አሉ። ይሄ ነገር በቋንቋ ሁለት ወንድሞች እንደተናገሩት መከፋፈሉ ብቻ ሳይሆን በስራ ላይ በሚሞክርበት ጊዜ ብዙ ጉድለቶች እየተከሰቱ ይደዋል። የሆነ ሆኖ እንዴት ወደፊት እንሄድ የሚለውን ጥያቄ በመናነሳበት ጊዜ አወቃቀሩን እንጠይቅ ብቻ ሳይሆን አፈጻጸም ችግር ፈጥሯልና ምን እናርግ በሚለው ውይይት ቢጀመር ጥሩ ይመስለኛል።
አሁን በአካባቢው ስለተፈጸሩ ችግሮች ብንመለከት በኦሮሚያ ብንጀምር የእንቅስቃሴው መሰረት የሆነው ይሄ ማስተር ፕላን የተባለው የአዲስ አበባን የማስፋት እቅድ ጋር የተያያዘ ነው የሚባለው። ግን እሱ ራሱ እንግዲህ ጥያቄ የሚያስነሳ መሰለኝ ኦሮሚያ ከአዲስ አበባ ጋር የሚያገናኙት ነገሮች ሊኖሩ ይችላሉ። አዲስ አበባ እየሰፋች ናት፣ ተወደደም ተጠላም። እስቲ በዚህ ላይ ያላችሁ አመለካከት። አሁንም ወደ ዶክተር አለማንተ ልመለስ፣ በተራ በተራ እንድንሄድ።
የሚገርምሽ ይሄ የጎሳ ፌዴሬሽን በተሰራባቸው ሀገሮች በሙሉ እንኳንስ የአዲስ አበባ መስፋፋት የአዲስ አበባ ማስተር ፕላን የሚለው ትልቁ ጥያቄ ይቅርና በትንሽ ነገር በትንሽ ጥያቄ የጎሳ መሪዎች የሚወክሉትን ወይም እንወክላለን የሚሉትን ጎሳ ስሜት በቀላሉ ማነሳሳት ይችላሉ። ይሄ የማስተር ፕላን የተባለው አሁን አንዱ ምልክት ነው። ነገ በአንድ ኢኮኖሚክ ፖሊሲ ምክንያት ወይንም በአንድ የአስተዳደር ጉድለት የመሳሰሉ ነገሮች እንወክላለን የሚሉትን ህዝብ መቀስቀሻ መሳሪያ አግኝተዋል። አሁን በኢትዮጵያ ውስጥ ትልቁ ጠንቅ ይሄ ነው። ቀውጢ ቀን በመጣ ጊዜ ብሔራዊ አንድነት ይዞ መቆም አይችልም። ያገር በየጎሳው እንደሚከፋፈል እኔ በእርግጠኝነት መናገር ይችላል።
አንድ ነገር እዚህ ላይ ያነሱት እንግዲህ የኦሮሞ እንቅስቃሴ በሚነሳበት ጊዜ ያኔ ከማስተር ፕላን ጋር የተያያዘ እኛ በእድገት ላይ ምንም ችግር የለብንም፣ እድገትን የሚመለከት ከሆነ ህዝባችንም ይጠቀማል። ግን ይሄ ማስተር ፕላን የተባለው እዛ ያለውን የኦሮሞ ህዝብ ከዛ የሚፈናቀለውን በሚጠቅመው መንገድ ይሆናል ወይ አይሆንም ወይ ነው እሱ የሚል ያነሳሉ። ሁለተኛ ደግሞ ወደዛ መስፋፋት ባህላችንና ቋንቋችንን ይበክላል የሚለውንም ያነሳሉና አሁን ወደ ዶክተር ገላውዴ ሰራያ ልሂድና ይሄንንም ሀሳባችሁ ውስጥ ይዛችሁ እንድትወያዩ ነው። እንግዲህ
ለኦሮሚያ እንቅስቃሴ አዲስ አበባ ዙሪያ ዋናው ምክንያት የሆነው እነሱ እንደሚሉት ይሄ ማስተር ፕላን የሚባለው የአዲስ አበባ ወደ ክልላችን አልፎ ይመጣና እዛ ያሉትን ገበሬዎች እነሱን ተፈናቅለው እንዲሄዱ ያደርጋቸዋል የሚል ስጋት ስላደረባቸው ነው ብሎ ነው የተንቀሳቀሱት መጀመሪያ። በኋላ ግን መልኩን ቀየረ። አሁን ምንድን ነው ቅድም ዶክተር ብርሃኑ የጠቀሰው የአሰራር ጉድለትም ስላለ ነው እንጂ ለአራት አምስት ወር ያህል የአሁድ እንቅስቃሴ ሲካሄድ ወይ በመንግስት በኩል ወይ በፓርቲ በኩል ምንድን ነው የምትፈልጉት አይነት እንነጋገርበት ዳያሎግ አይነት መፍጠር አልቻለም።
አቆመው እኮ መንግስት ያ ማስተር ፕላኑን አቆመው፣ ካልተቀበላችሁት ብላ አቆመው።
ኦኬ፣ አቆመ የተባለው ግን በመንግስት ደረጃ ሳይሆን ኦህዴድ ነው። ያም ሆነ እኮ ቀጠለ እኮ ነው የምለው ያለሁት እኔ። ከመጀመሪያውንም በሰላማዊ መንገድ እንዲፈታ ማድረግ ነበረባቸው። ይህ አልተደረገም።
እሺ፣ ዶክተር ብርሃኑ
ነገሮቹ ስታያቸው የተለያዩ ይመስላሉ። ግን መሰረቱ ብሎ ነበር ፕሮፌሰር አለማንተ የጀመረው ወንድሜም ያለው እውነቱን ነው። አሁን በአፈጻጸም ብቻ ሳይሆን ለመፈጸም መሰረቱ ትክክል መሆን ነበረበት። መሬት ለማን ነው የሚሰጠው? ማን ነው መሬቱን የሚያዝበት? ክልል ማለት ይሄኛው የኦሮሞ ነው፣ ይሄኛው የትግሬ ነው፣ ይሄኛው የአማራ ነው ከተባለ አፈጻጸሙ መሆን ያለበት እነዚያ ሰዎች ናቸው መወሰን ያለባቸው ማለት ነው። ግን ግልጽ ያልሆነው አጀማመሩ ትንሽ ቅድም እንዳልኩት ውይይት ተከፍቶበት በአወቃቀሩ ምን ይመስላል፣ በአፈጻጸሙስ ምን ይመስላል፣ በሚፈጸምበት ጊዜ ምን ችግሮች ይፈጥራል የሚል ነገር ስላልወጣ ስላልወረደ በየጊዜው የሚፈነዳው ነገር መሰረቱ በደንብ ተጠንቶ ተዋይቶ አልተደረገም። ከዚያ የተነሳ እነዚህ ችግሮች ይመጣሉ። እኔን እንደሚመስለኝ አንድ ማስተር ፕላን ከወጣ ከመውጣቱ በፊት ውይይት ይጠይቅ ነበር። ይሄን ያልከፍል እንደሃልና ልቀቅ ሳይሆን ለቅቄ ተሄዳለው የሚል ጥያቄ ስለሚመጣ እነዚህ ነገሮች አስቀድመው ሊታሰቡ ይገባ ነበር። የሚያሳዝነኝ እኔ በእውነቱ ለመናገር ማስተር ፕላን ከወጣ በኋላ እንደገና እንዲህ በቀላሉ ኮላፕስ አርጎ ኦኬ ተውት እንግዲህ ሳይሆንም ማለት ለመንግስት አሰራርም በጥያቄ ላይ የሚያወል ነው። በከባድ ጥያቄ ይሄ እኮ መንግስት ነው የምናወጋው፣ የግል ስራ አይደለም። መሰረቱን ማስተካከል አለብን ወደ ባሰ ወደ ከበደ ነገር ሳይወስደን ብዬ ነው የማስበው።
እሺ፣ አሁን እንግዲህ ወደ ወልቃይት ጉዳይ እናምራ። ወልቃይት እንግዲህ እንደሚታወቀው በመጠኑ ምን የማይቻለው ህዝቡ የሚናገረው ትግርኛ ነው፣ አማርኛም እንደሚናገር የታወቀ ነው። ምክንያቱም እዛው ነው ያለው፣ ጎንደር አካባቢ ነው የነበረው፣ ዳር ነው ያሉት። ሁለቱንም ቋንቋ ይናገራሉ፣ ግን በብዛት ትግርኛ ይናገራሉ። በዛም ላይ የቦታቸው ስም ሁሉ ትግርኛ ነው። እና አሁን የሚታየው ነገር ትንሽ ግራ የሚያጋባው የወልቃይት ህዝብ እኔ እንደሚመስለኝ ፍላጎቱ ከሆነ አብዛኛው እንደዛ የሚፈልግ ከሆነ ድሮ ወደ ነበርንበት ወደ ጎንደር አስተዳደር መግባት ነው የምንፈልገው ቢሉ መብታቸው ይመስለኛል። እኔ በበኩሌ ግን አቀራረቡን ስናየው ከባድ የሚያደርገው እኛ ትግሬዎች አይደለንም እኛ አማሮች ነን የሚለው ቃል ለምሳሌ ኮሎኔል ደመቀ ዘውዱ የሚባሉት የዛ የኮሚቴ ፕሮፓጋንዳ ኃላፊ ናቸው። እንደዚህ እሳቸው አሁን ለምሳሌ የቲፒኤልኤፍ የህወሓት ታጋይ እንደነበሩ ነው የሚነገረው። አማራ ከሆኑ ለምን ከህወሓት ጋር ታገሉ? ወደ ዶክተር አለማንተ ልመለስ።
እኔ እንዳንቺ እድለኛ አልነበርኩም። ምንም እንኳ የበጌ ምድር እና የትግራይ ልዩ ልዩ ክፍሎች በአይኔ በእግሬ ረግጬ ያየኋቸው ቢሆንም ወልቃይት ጠገዴን አላየሁም። እነዚህ ሰዎች አማራንን ትግሬንን ማለታቸው አይደለም። እኔ የተወለድኩት ጎንደር ከተማ ነው። እኔ አማራ በሚል ስም ራሳችንን ጠርተን አናውቅም። አማራና እስላም ነው የሚባለው በጎንደር። ማንም ሰው የኦርቶዶክስ ሃይማኖት ተከታይ ከሆነ አማራ ነው የሚባለው፣ የእስልምና ሃይማኖት ተከታይ ከሆነ ደግሞ እስላም ይባላል። በዛ አሁን ሙስሊም ተብሏል፣ ሙስሊም ነው። በዛ አይነት ነው ራሱን የሚከፍለው እንጂ በተናገርሽው ቋንቋ አይደለም። እነዚህ ሰዎችም አንደኛ እንዳልሽው ከድንበር ዳር ስለሆኑ የትግርኛ ቋንቋም ይችላሉ። እንዲያውም አንዳንዶቹ እንደሰማሁት አረብኛም ይችላሉ፣ አማርኛ ማሳምረው ይችላሉ። የሚዘፍኑት በአማርኛ ነው፣ የሚያለቅሱት በአማርኛ ነው፣ የሚያቀራሩት በአማርኛ ነው፣ በትግርኛ አይደለም የሚያደርጉት። ሁለተኛ ግንኙነታቸው ጠቅላላ ታሪካዊ ግንኙነታቸው በሙሉ ከጎንደር ጋር ነው፣ ከጥንት ጊዜ ጀምሮ ከጎንደር ጋር ነው። አሁን እነዚህ ሰዎች በአዲሱ ስነ ስርዓት መሰረት የግለሰብ ምንነት ወይ አማራ መሆን አለብህ ወይ ትግሬ መሆን አለብህ ወይ ኦሮሞ መሆን አለብህ ተብሎ ካርድም መንግስት እያደለ ዘርህን ግለጥ፣ ከዛ ላይ ከካርዱ ላይ ምን ዘር ነህ አንተ የትኛው ጎሳ ነህ ብሎ መንግስት ስለሚያስገድድ ወይ አማራ ወይ ኦሮሞ ወይ ትግሬ ማለት አለብሽ። እና የእነሱ ምርጫ አሁን እንደማየው ምርጫችን አማራ ነው ብለው ተነሱ። በትግራይና በጎንደር ከፍተኛ የሆነ የታሪክ የባህል ትስስር ያላቸው ሁለት ህዝቦች ናቸው። እኔ የማውቃቸው ፈጽሞ ትግሬነት አማራነት የሚል አልነበረም በዛ ዘመን። አሁን ግን ባለው መንግስት ፖሊሲ መሰረት ሰው ምርጫ እንዲያደርግ ተደርጓል። እነዚህም ሰዎች ያንን መርጠዋል።
እነዚህ ሰዎች ሲባል መላ የወልቃይት ህዝብ ነው እንደዛ የሚለው ወይስ የተወሰኑ ናቸው? አሁን እንደምናየው አብሮ እንዲመለስ የምፈልገው ኮሚቴው ጎንደር ሄዶ ነው የሚንቀሳቀስ ያለው፣ መሀል ወልቃይት አይደለም። የወልቃይት ህዝብ ደግሞ እነሱን ተከትሎ ወደ ጎንደር ሲሄድ አላየንም። ይህን ሁሉ እንግዲህ ምን ያህል እንደሆነ መለየት ያለብን ይመስል፣ መላ የወልቃይት ህዝብ ነው እንደዛ የሚፈልገው ወይስ የተወሰኑ ሰዎች ናቸው?
እንደ እኔ ግንዛቤ ከሆነ መላ የወልቃይት ህዝብ ነው። ምክንያቱም ወያኔ በጦርነት ነው ወልቃይት የገባው፣ ተዋግተዋል። ነፍታራሪ የሺ ወንድም እና የእናዝማች ሽርጋ ልጆች ሰባት ናቸው፣ ዘጠኝ ሰዎች ነበሩ። የሱዳን መንግስት አሳልፎ የሰጣቸው እና ወያኔ የት እንዳደረሳቸው የማይታወቁ የወልቃይት ባላባቶች ነበሩ የጨረሳቸው። በጉልበት እኮ ነው ወያኔ የመጣው እዛ ሀገር፣ በፍቅር አይደለም።
አብሮ እንዲመለስ ጉልበትማ እንግዲህ ኢህአፓ የኢትዮጵያ ህዝባዊ አብዮታዊ ፓርቲም የኢትዮጵያ ነው፣ ተዋግቶ ነው የገባው። ወልቃይትም ሆነ ጎንደር ሲገባ ተዋግቶ ነው የገባው። ተዋግቶ መግባት እንደ ዋና ምክንያት ሊሆን አይችልም።
ኦኬ፣ እንደዛ ከሆነ ነው የምልሽ። አሁን እነዚህ ሰዎች ትግራይ ውስጥ ለመቆየት የሚፈልጉ ከሆነ ለምንድን ነው ዛሬ ጎንደርን አጨናንቀውት ያለ? ብዙዎቹ የወልቃይት ተወላጆች እኮ ጎንደር ከተማ ነው ያሉ። ሸሽተው የመጡት ወደ ጎንደር እኮ ነው፣ ወደ መቀሌ አልሄዱም። እነ ኮሎኔል ደመቀ በቲፒኤልኤፍ ውስጥ ገብተው ቢዋጉም በቲፒኤልኤፍ ውስጥ ገብተው የተዋጉ እኔም አውቃቸው ከያፓ እየከዱ እየሄዱ የጎንደር ከተማ ልጆች አውቃለሁ። ሄደው የተዋጉ ትግሬዎች ስለሆኑ አይደለም። ሶስተኛ የወልቃይት ሰዎች 50,000 ፊርማ አስፈርመው ነው እነዚህን የወልቃይት የአማራነት ጥያቄ ብለው ያነሱት ሰዎች 50,000 ሰዎች አስፈርመው ነው ይሄን ጥያቄ ያቀረቡት። ስለዚህ መንግስት ምንድን ነው ምላሹ መሆን ያለበት? ራሱ በወጣው ህገ መንግስት መሰረት በስነ ስርዓት በህግ ጠይቀዋል። በህግ ይገባቸዋል አይገባቸውም የሚለው ሀውስ ኦፍ ፌዴሬሽን የሚባል አለ። ትግርኛ መናገር ብቻውን በቂ አይደለም። የጂኦግራፊ አቀማመጥ፣ የታሪክ ትስስር፣ የኢኮኖሚ ትስስር፣ እምነቱ፣ ሳይኮሎጂው እነሱ እኮ ጎንደሬም ነን የማይሉበት ጊዜ አውቅ ነበር። ወልቃይቴ ነን ነው የሚሉት።
አስታውሳለሁ እሱን። እኛ ትግሬም አይደለንም አማራም አይደለንም ወልቃይቴ ነን ይሉ ነበር። እኔም የሰማሁት ያኔ እንደዛ ነው እዛው ራሳቸው የሚናገሩት።
አዎ። አሁን ግን ባለው ስርዓት እኔ በጣም ነው የማዝነው። በእውነት ነው የምልሽ፣ በጣም ነው የማዝነው። አንድ መንግስት ልክ እንደ ሩዋንዳ የተደረገው ይሄን ነው፣ ካርድ እየሰጡ ወይ ትግሬ ነኝ በል ወይንም አማራ ነኝ በል ይላል። እንዲያው
እዛ ላይ ትግራይ ሁሌ ተጠራጥሮ አያውቅም። ሁሌም የትግራይ ተወላጅ ነኝ፣ ትግሬ ነኝ፣ ሁሌም እንደዛ ነው የሚለው። ችግር የለበትም በትግራይ በኩል።
ካርድ መስጠት ያስፈልጋል ወይ ለህዝባችን?
አሁን ወደ ዶክተር ገላዲዮስ ልመለስ።
የእኔ ስጋት ከመጀመሪያውንም ይሄ ቋንቋና ጎሳ የሚባል ነገር ነው። አሁን እሱ ባይኖር ኖሮ እኮ የሁሉ የምንነጋገርበት ጉዳይ እንደ ችግር አይፈጠርም ነበር። የሆነ ሆነ ግን ተፈጥረዋል። አሁን በቋንቋ መሆን የለበትም ቢልም ዶክተር አለማንተ በቋንቋ ስለሆነ ምን እናድርግ የሚለው ለወደፊት እንነጋገርበት እንችላለን። አሁን መናገርም ፈልገው ምንድን ነው እኔ ስከታተለው ነበር ይሄ ወልቃይት ጉዳይ በብዙ ረገድ። አጋጣሚ ሆነም አዳነች እንደጠቀሽው እኔም አውቀዋለሁ ቦታውን፣ የተሰለምትም አውቀዋለሁ፣ ወልቃይትም አውቀዋለሁ። እንዲያውም በዛ አድርጌ ነው ወደ ሱዳን እሱ ወጣም በዛ ነው የወጣሁት እና ደረመጽ ከተማው ራሱ አውቀዋለሁ፣ ቃፍታ አውቀዋለሁ። ከቃፍታ በኋላ ትንሽ የራቀም ስለሚሄድ ወደ ሱዳን እየተጠጋ ነው የሚሄደው። እስከዛው ጊዜ ድረስ በሙሉ ግን መንደሮችም ሳይቀር አይቻቸዋለሁ። አሁን ምንድን ነው በቅርቡ ግን ስከታተል አራት ቪዲዮ አይቻለሁ። እንግዲህ አሁን እነ ኮሎኔል ደመቀ ያነሱት ነገር እንዲያውም ተገቢ ነው። በሰላማዊ መንገድ ጥያቄ ያለን ብለው ቀርበው ነው እንግዲህ በህግ እንዲያውም እንደ ኦሮሚያ ሳይሆን በሰላማዊ መንገድ ይህን ያህል ጥያቄ ይህን ያህል ፔቲሽን አቅርበናል ብለው ነው የተሰለፉት። እሱ መብታቸው ነው። ነገር ግን ሁለት ቪዲዮ ያየኋቸው እኛ የትግራይ አይደለንም አማሮች ነን፣ ሰው ተሰብስቧል፣ እየሰበኩ ነው፣ እየተናገሩ ነው። እንደዛ የሚል እንቅስቃሴ እንዳለ መብታችን ይጠበቅልን፣ እንደ ድሮ ወደ ጎንደር እንመለስ ነው። ሌላ ሁለት ቪዲዮ ያየሁት ደግሞ በትግራይ ቲቪ የቀረበ ነው፣ በትግርኛ ነው እንግዲህ። እዛ ላይ ደግሞ ህዝቡ ተሰብስቦ የወልቃይት ህዝብ በጣም ብዙ ሰው ነው ተሰብስቦ፣ የጸገዴም ተሰብስቦ እኛ ከጥንት ጀምረን የትግራይ ሰዎች ነን፣ ማን ነው ማንነታችን የሚነግረን? እነዚህ አሁን ወዲያና ወዲህ የሚራወጡት ያሉት እኛን አይወክሉንም ብሎ ተናግረዋል። እንግዲህ ይህ ተጽዕኖ ተደርጎባቸው ይሁን በፍላጎታቸው ይሁን የማውቀው ነገር የለም፣ ግን ሰምቻለሁ። በጣም ብዙ ሰው ነው ደግሞ አሁን በሙሉ ነው ብለዋል። እንግዲህ ዶክተር አለማንተ በሙሉ ነው እንደዛ የሚሉት እሱ እኔ በጥያቄ መልክ ነው የማስቀምጠው። ምክንያቱም አሁን የሆነ ችግር ተፈጥሯል። እንደ ድሮ ወልቃይቴ ነው ብሎ የሚቀጥልበት ሁኔታ አልተፈጠረም። የትግራይ ሰው ነን ይላሉ፣ ከትግራይ ነው የሚስተዳደሩት። ብዙ ነገር ለውጣል በ25 ዓመታት እና እሱን ማየት ይኖርብናል። እኛ አሁን የእኔ እንደ መፍትሄ በኋላ እነጋገርበታልሽ እንጂ በሰላማዊ መንገድ ይሄ ነገር ቢፈታ የተሻለ ነው የሆነው፣ አለዛ ችግር ውስጥ ነው የምንገባ።
አድማጮች፣ ውይይቱ አልተቋጨም። የውይይቱ ሶስተኛ ክፍል በአርብ ምሽት ፕሮግራማችን ይቀርባል። እንግዶቻችንን ለጊዜያቸው እናመሰግናለን። አሁን ሌላ በወቅታዊ ጉዳዮች ላይ ያተኮረ ውይይት እናስከትል። ኢትዮጵያ አስከፊ ፖለቲካዊና የምጣኔ ሀብት ቀውስ ውስጥ መግባቷን በመጥቀስ ከቀውሱ ለመውጣት ኢህአዴግ ከስልጣን ወርዶ የሽግግር መንግስት ይቋቋም የሚሉ ወገኖች አሉ። በተፈጠረው ቀውስ ተስማምተው ወይንም ቀውሱ ተፈጥሯል በሚለው ሀሳብ ተስማምተው የሽግግር መንግስት የማቋቋሙን ሀሳብ ግን የሚነቅፉም አሉ። ሲዮን ግርማ በተባሉት ርዕሰ ጉዳዮች ዙሪያ የሚያጠነጥን ሐሳብ ያላቸውን አራት ሰዎች አነጋግራ በተከታዩ ዘገባ ይዛ ቀርባለች። የቀድሞ የህወሓት ታጋይ ዶክተር አረጋዊ በርሄ ከጄኔቫ፣ የጋራ እንቅስቃሴ ለአዲስቷ ኢትዮጵያ መሪ አቶ ኦባንግ ሜቶ ከዋሽንግተን ዲሲ፣ የቀድሞ የፓርላማ አባል አቶ ግርማ ሰይፉ ከአዲስ አበባ፣ እንዲሁም በትግርኛ ቋንቋ የሚታተመው ውራይና መጽሔት አዘጋጅ አቶ ጌታቸው አረጋዊ ከአዲስ አበባ ናቸው። እነሆ ዝርዝሩ ነው።
በኢትዮጵያ መንግስት ላይ ከተለያዩ ቦታዎች ወቀሳና ተቃውሞ እየቀረበበት ነው። በቅርብ ጊዜ በአዲስ አበባ፣ በኦሮሚያና በአማራ ክልል በተደረጉ የተቃውሞ ሰልፎች ላይ የፖለቲካ ስርዓት ይቀየር፣ ፍትህና ህግ ይከበር የሚሉ ተቃውሞዎች ተሰምተዋል። በሌላ በኩል የመንግስቱን ስልጣን ከተቆጣጠረው ገዢው ፓርቲ አባል የሆነው ህወሓት የቀድሞ አባላትና የትግል አጋሮች መፍትሄ ያሉትን ሀሳብ በጽሁፎቻቸው መጠቆም ጀምረዋል። መፍትሄው ኢህአዴግን ከስልጣን ማውረድና የሽግግር መንግስት ማቋቋም ነው የሚሉም አሉ። ህወሓት ስልጣን ላይ ከመውጣቱ በፊት ገና በትጥቅ ትግል ጊዜ ድርጅቱን እንደለቀቁ የሚናገሩት ዶክተር አረጋዊ በርሄ ሰሞኑን ከሌሎች 15 ሰዎች ጋር በመሆን መግለጫ አውጥተው ነበር። መግለጫው በማን እንደወጣ ጠይቂያቸው ነበር።
መግለጫ የወጣው በትግራይ ተወላጆች የሆኑ የተለያዩ ሲቪክ ማህበራት፣ ፖለቲካ ድርጅቶች ውስጥ የሚካፈሉ ሪፕሬዘንት ሊያደርጉም የሚችሉ ወይም ሊወክሉ የሚችሉ ሰዎች ስም ነው።
የመግለጫው ሀሳብም በጣም አጭር እንደሆነ ዶክተር አረጋዊ ይናገራሉ።
ለ25 ዓመታት የጨቆነን ስርዓት መወገድ አለበት ነው አንዱ። መወገድ ብቻ ደግሞ ብሎ አያቆምም። በምትኩ ህዝብን መሰረት ያደረገ የህዝብን አመኔታ ያገኘ ስርዓት፣ ህዝባዊ ዲሞክራሲያዊ ስርዓት፣ ከሁሉም ፖለቲካዊ ኃይሎች እና ሲቪክ ማህበራት የተውጣጣ ስርዓት መፈጠር አለበት። ይሄ የበሰበሰ ራሳቸውን በስብሰናል ብለዋል። የበሰበሰ ስርዓት ማስወገድና በምትኩ ህዝባዊ ዲሞክራሲያዊ ስርዓት በኢትዮጵያ መመስረት ነው።
ወራይና ወይም ጉዳያችን የተሰኘ የትግርኛ መጽሔት አዘጋጅ አቶ ጌታቸው አረጋይ ኢትዮጵያ ከምንጊዜውም በላይ በኢኮኖሚዋ እያደገች እንደሆነ ከገለጸ በኋላ በዲሞክራሲና በመልካም አስተዳደር በኩል ብዙ ጥያቄዎች የሚነሱባት ሀገር እየሆነች እንደመጣች ይገልጻል። እነ ዶክተር አረጋይ በርሄ ያነሱትን ሀሳብ ግን አይቀበልም።
ችግሩ እንዲፈታ ኢህአዴግ ከስልጣን መወገድ አለበት የሚለው እኔ አልስማማም። ኢህአዴግ ከስልጣን መወገድ ከስልጣን አለመወገድ አይደለም ችግሩ የሚፈታው። የሆነ መንግስት አን ዲሞክራቲክ ሊሆን ይችላል። ያ መንግስት ሊቀየር እንኳን ከሆነ በምን መልክ ነው የሚቀየረው? ፕሮሰሱ ሄዚ ካልሆነ ያው ነው እኮ የሚሆነው። በምን መልክ ነው አሁን ሂደቱ ምን ይምሰል ነው መነጋገር ያለብን እንጂ ኢህአዴግ ይውረድ ኢህአዴግ አይውረድ አይደለም። ሂደቱ እንዴት ፌር ይሁን፣ እንዴት ፕሮሰሱ ወደ ምርጫ እስክንሄድ በሚካሄድበት ጊዜ ይካሄዳል ምርጫው። ከዛ በፊት ምርጫውን ለማካሄድ የሽግግር መንግስት ለማድረግ ምናምን እንደዛ ወደዛ የሚያስኬድ ነገርም የለም። ዜጎች ጥያቄ ስላነሱ መንግስት መውረድ አለበት ብሎ ማለት ይህ ስህተት ነው።
ህወሓት ኢህአዴግ ከስልጣን መውረዱ የግድ መሆን አለበት የሚሉት ዶክተር አረጋዊ በበኩላቸው እርሱ ካልወረደ በኢትዮጵያ ምድር ለውጥ አይመጣም የሚለውን ሀሳባቸውን አጠንክረው ይዛሉ። የሽግግር መንግስቱ እንዴት ይቋቋም በሚለው ላይም አስተያየታቸውን ሰጥተዋል።
ማንም ሊያቋቋምለት አይችልም። የራሱ ስርዓት፣ የራሱ መንግስት በውክልና የሚሆን ነገር አይደለም። ራሱ ታግሎ ህዝቡ እሱን የሚወክሉ ሊቃን ፈጥሮ መርጦ መንግስቱንም ያቋቁማል። ስለዚህ ብዙ ሰዎች በተለይ በውጭ ሀገር ያለ ነው የውጭ መንግስታትን ባካችሁ እርዱን፣ ባካችሁ እንደዚህ አድርጉ ብሎ መለመን አለ። ይህ ግን የማይሆን መሆኑ 25 ዓመት አይተነዋል። ስለዚህ አሁን የቀረው እና ወሳኝንም የሚሆነው ራሱ የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ በወኪሎቹ አማካይነት ልሂቃኖቹን ወደፊት አምጥቶ የሚፈልገውን ነገር የሚፈልገውን ስርዓት ነግሮ አስደምጦ ያ በተቀናጀ ሁኔታ የሚፈጠርበት ሁኔታ መፍጠር ነው። በይበልጥ ደግሞ ከባለፈው ከጎረቤቶቻችን የነበረው እንቅስቃሴ ከግብፅም ይሁን ከቱኒዚያም ይሁን ከየመንም ይሁን ያሉት ሁኔታዎችን በቅጡ አይተን በየመን ያለው መዳከም፣ እርስ በርስ ጦርነት፣ በግብፅ ያለው የወታደራዊ አገዛዝ፣ በቱኒዚያ ያለው የተሻለ የህዝብ አስተዳደር ከነዚህ በጎም ይሁን መጥፎ ተሞክሮዎች ሰብስበን በሀገራችን ህዝባዊ ዲሞክራሲያዊ ስርዓት ለመመስረት የማይቻል አይደለም።
በሌላ በኩል የቀድሞ የፓርላማ አባል አቶ ግርማ ሰይፉ ሀሳብ ሲቀርብ ሀሳብ ለማቅረብ ብቻ ተብሎ ሳይሆን የሚቀርበው ሀሳብ ተግባራዊ ሊሆን ይችላል አይችልም የሚለው ጥያቄ መነሳት አለበት ይላሉ።
ይህንን ሀሳብ የምታቀርቢለት አካል ይህንን ነገር ተቀብሎ ሊያደርገው የሚችልበት እድል ካለ የሚሞከር ነገር ነው ብለሽ ልታስቢ ትችላለሽ። እኔ በእኔ ግምት ግን ባለኝም ትንሽ እውቀት ይሄ ያለው እድል ዜሮ ነው ብዬ ነው አስበው። ዜሮ እድል ያለውን ነገር እንደ አማራጭ ማቅረብ እርግቦን ኖሮ በር ነበር እንደማለት ብዬ ነው መወስደው። በቃ እርግብ አይደለሁም አልሆነምም አልበርምም ማለት። ማንኛውም አምባገነን ስርዓት ሽግግር መንግስት እናቋቁም እና አንተን ዞር ልናደርግህ ነው ምናምን ብትይው እሺ ካለ አምባገነን አይደለም ማለት ነው። አሁን አስብ የሶሪያውን መሪ ይሄ ይሄ ሁሉ እልቂት እየተፈጠረ ያለው ሽግግር መንግስት አቋቁመን አንተ ከስልጣኑ ዞር በል ምናምን ሲባል እምቢ ብሎ በመቶች የሚቆጠሩ ሰዎች ህይወት እያለቀ ያለበት ሁኔታ ነው። መንግስቱ ኃይለማርያም በመጨረሻዋ ደቂቃ ላይ ኬርቴከር መንግስት የሽምግልና መንግስት ይቋቋም ስልጣን ለቅ ሲባል ጎራዴ እናንትን ይዞ መጥቶ ነው ፎክሮ የሄደው። ሌሎችን ማየት የሊቢያውን ልታይ ትችላለች። ቱቦ ስር እንኳን ሆነው በቃ አላሉም። እና አምባገነኖች እንደዚህ አይነት የሽግግር ስርዓትን በፈቃደኝነት የሚቀበሉበት እኔ አንድም ልምድ አላውቅም። ስለዚህ ያንን መንግስት ካስወገድሽ በኋላ ነው እንጂ የሽግግር መንግስት ይህ መንግስት እያለ የሽግግር መንግስት ማቋቋም የሚቻልበት እድል ዜሮ ነው።
ለዶክተር አረጋይ በርሄ ኢህአዴግ 100% የህዝብ ድጋፍ አግኝቶ መመረጡን እንደሚናገር ጠቅሼ እንዲህ ያለ የህዝብ ድጋፍ አለኝ የሚል ፓርቲን በሽግግር መንግስት ይውረድ ማለቱ ምን ያህል ያስኬዳል ስል ጠይቄያቸው ነበር።
ሀቁ እሱ እንዳልሆነ የሚያረጋግጥልሽ አሁን ተፈጥሮ ያለው የኢትዮጵያ ሁኔታ ነው። ይሄ መንግስት 100% ህዝቡ ደግፎናልና 100% የፓርላማ ወንበሮች ተቆጣጥረናል ሲሉ ነበሩ። አሁን የሆነ ምንድን ነው? 100% የኢትዮጵያ ህዝብ እየተቃወማቸው ነው። ስለዚህ ያ ድጋፍ የት አለ? ያ 100% የሚባለው ድጋፍ የት አለ? እንኳንና 100% 1 ከ100ም የሚደግፋቸው ሰው የለም። በነገራችን ላይ አንድ የቱጃሮች መደብ ተፈጥሯል። የህወሀት መሪዎች ያካተተ ቢሆንም ከሌሎች ብሔሮችና ብሔረሰቦችም ተቀላቅለውበታል። እነዚህ ደግሞ ጥቂቶች ናቸው። የተመቻቸው ባለፎቆች፣ ልጆቻቸው ውጭ የሚያስተምሩ የሚያሳክሙ፣ የደላቸው ያለ ቅጥ ገንዘብ የሚያባክኑ መደብ ነው የተፈጠረው። እና ሀቁ የኢትዮጵያ ህዝብ ከዳር እስከ ዳር ተነሳስቶ በቃችሁ በቃን፣ እንግዲህ አንመለስም፣ ልቀቁ፣ ራሳችን የመረጥነው ህዝብ ነው የምንመሰርተው፣ ስልጣን ላይ የምናወጣው እያለ ነው ያለው።
የመልካም አስተዳደር ችግር እንዳለ የሚናገረው አቶ ጌታቸው አረጋይ ችግሩ ግን ስልጣን ላይ ባለው የኢህአዴግ መንግስት መስተካከል የሚችል ነው ይላል።
የሀገሪቷን በብቃት የመምራት አቅም አለው፣ ጥርጥር የለውም። ግን እንደሚፈልገው ዜጋው አልሆነም ነው። ስለዚህ እንዴት ይስተካከል? ይሄ በዚህ መንግስት ውስጥ መስተካከል እንችላለን። የመንግስት አመራሮች አቅም ያላቸው እንዲሆኑ፣ ከኮራፕሽን የጸዱ እንዲሆኑ፣ ቅንነት ያላቸው እንዲሆኑ ምን ማድረግ አለብን? ይሄ ደግሞ በኢንስቲትዩሽናላይዜሽን የዲሞክራሲክ ተቋሞች እንደዚህ እንደዚህ እየፈጠር ነው የምናስተካክለው እንጂ ኢህአዴግ ከመንግስት በማውረድ አይደለም። መንግስት ደግሞ መምራት አቅተኛል አላለም፣ ዜጋውም መምራት አቅቶታል አላለም። ጥያቄ ነው እያነሳ ያለው።
እዚህ ላይ አቶ ግርማ ሰይፉ መልስ አላቸው።
አሁን ኢትዮጵያ ውስጥ ያለውን ነባራዊ ሁኔታ ስናየው በምንም አይነት መመዘኛ አሁን ያለውን ችግር መፍታት አቅም ያለው ስርዓት አይደለም አሁን ያለው ስርዓት። ስለዚህ ይህንን ስርዓት ቀጥሎ አክሞ ምናምን አቆይቶ ለውጡ ያመጣል ብሎ ማሰብ ስህተት ነው የሚሆነው።
የጋራ እንቅስቃሴ ለአዲሲቷ ኢትዮጵያ ስራ አስኪያጅ አቶ ኦባንግ ሜቶ የኢትዮጵያ ጉዳይ እጅግ አሳሳቢ በመሆኑ ለዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የማሳሰቢያ ደብዳቤ መላካቸውንና መልስ እየተጠባበቁ መሆኑን ይናገራሉ።
የአገሮች ችግር ሁላችን እንደምናቅ እናቃለን ማለት ነው። እና ለኦባማ ያስተላለፍነን መልእክት እሱ ነው። አሁን ኢትዮጵያ እንደ ሊቢያ፣ እንደ የመን፣ እንደ ሲሪያ፣ እንደ ኢራክ እንዳይሆን ኦልሬዲ ምን እንደ ደቡብ ሱዳን ወደዛ ደረጃ ሳይደረስ በፊት ያለን የአሜሪካን ፖሊሲ ማስተካከል አለበት ማለት ነው። በአንድ ላይ ደግሞ እዛ ጋር የጠቀስን ምንድን ነው ኢትዮጵያ ውስጥ ያለ መንግስት በአሜሪካ መንግስት የምደገፍ ስለሆነ አሜሪካዎች ኃላፊነት አላቸው የኢትዮጵያን ፕሮብለም ውስጥ እንዲገባ ችግር ውስጥ እንዲገባ ነገሮቹ ከቁጥጥሮች ሳይሆን በፊት ያለን ፖሊሲ መለወጥ አለበት።
ከቀናት በፊት በአዲስ አበባ፣ በኦሮሚያ፣ በአማራ ክልል የተቃውሞ ሰልፍ መደረጋቸውን በዚህም በጸጥታ ኃይሎች በተተኮሰ ጥይት ወደ 100 ሰው መሞቱን ሀገሪቷም ውጥረት ውስጥ እንዳለች ነዋሪዎችንና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችን ጠቅሰን መዘገባችን ይታወሳል።
አድማጮች፣ ከሶስቱ እንግዶች ጋር በሌሎች ተዛማጅ ርዕሰ ጉዳዮች ዙሪያ የተካሄደ ውይይት በቀጣይ ፕሮግራማችን የሚቀርብ መሆኑን ከወዲሁ እናስታውሳለን። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ኃይሉ ታምራት ከተተኪው የስርጭት መሐንዲስ እንዲሁም ከተቀሩት የስራ ባልደረቦቻችን ጋር በዚሁ እንሰናበታለን።
አዲስ አበባ ነው ዋና አዘጋጁ የለቱ። በነገው ምሽት በሶስት ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ።